ውብ ሰረቀ ፀሐይ በጣና ሐይቅ ላይ የውበት ጸዳል አፍሳበታለች። አእዋፍት በዝማሬ ያጅቧታል። አውራ ዶሮ የአዲስ ቀን ጅማሬ ውጥን መበስር እንዲሁም ምርምር ውብ በሆነ የንድፈ ሐሳብ ተከሽኖ በመላምት ተቀምሮ በተሞክሮ ዳብሮ በበጀት ተደግፎ በግምገማ አልፏል። መበስርነት የአዲስ ግኝት ውጥን ሁለቱም ለየቅል ዑደታቸውን ጀምረዋል። በአማራ ክልል ግብርና ምርምር ኢንስቲትዩት የባህር ዳር አሳና የውሃ ውስጥ ህይወት ምርምር ማዕከል በእቅዱ ለመተግበር ከያዛቸው ምርምሮች ውስጥ አንዱና ዋነኛው አሳን በሰው ሰራሽ ዘዴ በማራባት እየተጎሳቆሉ ያሉ የተፈጥሮ የውሃ አካላትንና በመገንባት ላይ ያሉ ባለፈርጀ ብዙ ግድቦችንና የአርሶ አደር ኩሬዎችን ባልተቋረጠ የመነሻ ቴክኖሎጂ አቅርቦት ተጠቃሚ ማድረግ እንዲሁም በክልሉ በጣና ሐይቅ ላይ ብቻ የሚገኙትን ዝርያዎች ከተጋረጠባቸው የመጥፋት አደጋ ዝርያቸውን በብዛት በማስፈልፈል ወደ ነበሩበት ሁኔታ መመለስ ነው። በዚህ ፊልም ላይም የቀረበው የቀይ አሳ ምርምርም ከዚህ አንጻር የተቃኘ ነው። በተለምዶ የቀይ አሳ ወይም አምባዛ ወይንም በሳይንሳዊ አጠራሩ ክላሪያስ ጋሪፒነስ ብለን የምንጠራው የአሳ ዝርያ በሞቃታማው የአፍሪካና የኤዥያ አህጉር በተፈጥሮ የሚገኝ ነው። አጠቃላይ የተፈጥሮ ባህሪው ለአሳ ግብርና በጣም ምቹ በመሆኑ በዓለም ላይ ከቀረሶ ወይም ናይል ቲላፒያ እንዲሁም ከዱባ ኮመን ካርፕ ዝርያዎች ቀጥሎ እጅግ ተመራጭ ነው። ስጋው ሙሉ በሙሉ ከደቃቅ አጥንቶች ንጹህ በመሆኑና ለተለያየ የምግብ ዝግጅት ምቹ በመሆኑ ተፈላጊነቱ እጅግ ከፍተኛ በመሆኑ በአውሮፓ፣ በአሜሪካና በኤዥያ በብዛት በትላልቅ ኩባንያዎች አንጻር እርባታው ይከናወናል። ቀይ አሳ በተፈጥሮ የሚራባው በክረምት ይልቁኑ በዋናው የክረምት ወራት ከሐምሌ ጀምሮ እስከ ነሐሴ ሲሆን የሚራባውም የወንዞችንና የሐይቆችን መሙላት ተከትሎ በሚፈጠረው መጥለቅለቅ ነው። ለዚህም በእርባታ ወቅት በወንዴው ዘር የዳበረ እንቁላል የመጣበቅ ባህሪ ስላለው ለመጣበቅ የሚያስችል እንደ ሳር ያሉ እጽዋት አስፈላጊ በመሆናቸው ነው። በዚህም ምክንያት የቀይ አሳ ጫጩት በተፈጥሮ ማግኘት አስቸጋሪና የማይሞከር ነው። ይህን ሁኔታ ለመለወጥ የግድ በሰው ሰራሽ ዘዴ የቀይ አሳ ጫጩት ማስፈልፈል አስፈላጊና አስገዳጅም ነው። በመሆኑም ከዚህ እንደሚከተለው ቀይ አሳን በሰው ሰራሽ ዘዴ የማራባት ሂደት ይከናወናል። በመጀመሪያ ለርቢ ወሳኝ የሆኑ የተፈጥሮ ቅመሞችን ማግኘቱ ተቀዳሚ ተግባር ነው። ይህም ቅመም ፒቱታሪ እጢ ሲሆን የሚገኘውም ከቀይ አሳ ጠንካራ አጥንታማ ራሱ ላይ ሲሆን እንዲሰበሰብ የሚመከረውም ለርቢ ከደረሱ ተባዕትና እንስት አሳዎች ላይ ነው። አሳዎቹ በርቢ ደረጃ ከሁለት እስከ አራት ባሉት ላይ ነው። ደረጃ አንድ ወይም ያልጎለመሰ፣ ደረጃ አምስት ወይንም በርቢ ወራት እርባታውን የጨረሰ ውጤታማ ስለማያደርጉን አንፈልጋቸውም። እጢውን ለማግኘት የአሳውን ራስ ከቆረጥን በኋላ በጠንካራና ስለታም ቢላዋ ሙሉ በሙሉ የአሳውን አፍ በመቁረጥ ከጭንቅላቱ እናለያየዋለን። በመቀጠል በጉጠት ወይም በፒንሳ የአሳውን የአፉን ጣሪያ ወይም ላንቃ በመስበር የአተር ቅርጽ ያለውን እጢ በወረንጦ በማንሳት አሴቶን ባለበት ብልቃጥ በመክተት ለመጀመሪያ ጊዜ ለ12 ሰዓት በመቀጠል ለ8 ሰዓት በመዘፍዘፍ ካቆየን በኋላ በመጨረሻም አድርቀን ንፋስ በማያስገባ ብልቃጥ በማስቀመጥ ለሌላ ጊዜ እንጠቀምበታለን። አለበለዚያ ትኩሱን በማውጣት በማዘጋጀት ወዲያውኑ መጠቀም ይቻላል። የቀይ አሳን በሰው ሰራሽ ዘዴ ለማራባት በመጀመሪያ በዳበረ እንቁላል ማግኘት ያስፈልጋል። በመሆኑም እንቁላል ያላትን እንስት በመምረጥ ማደንዘዝ ያስፈልጋል። ለዚህም ቤንዞኪን ወይንም ሉዲኪን እንጠቀማለን። በማስከተል በአሴቶን ደርቆ ከተዘጋጀው እጢ 4 ሚሊ ግራም ለ1 ኪሎ ግራም አሳ በሆነ ንጽጽር በመውሰድ በመፍጨት በ9 ግራም የምግብ ጨው ለአንድ ሊትር የዝናብ ወይንም በተጣራ ውሃ ከተዘጋጀ ድብልቅ 1 ሚሊ ሊትር ውሃ በስሪንጅ ወስዶ በመበጥበጥ አሳውን በማውጣት ከጀርባ ክንፉ ዝቅ ብለን አጥንቷን ተጠንቅቀን በመውጋት ቅመሙን ቀስ ብለን ወደ ውስጥ እናስገባለን። የተወጋችውን እንስት አሳ በንጹህና በቂ ኦክስጅን ባለበት ውሃ ውስጥ ለ14 ሰዓት በማቆየት እንቁላሉ ለርቢ ዝግጅት እስኪሆን እንጠብቃለን። ከ14 ሰዓት ቆይታ በኋላ እንስቷን በማውጣት ጥንቃቄ በተሞላበት ሁኔታ ንጹህ ጎድጓዳ ሳህን በማዘጋጀት አሳዋን በንጹህ ፎጣ በማስዳት አንድ ረዳት ጅራቷን እንዲይዝልን በማድረግ አውራ ጣታችንን በውሃ በማርጠብ ቀስ ብለን በጥንቃቄ ሆዷን በመጫን እንቁላሉን ወደ ሳህኑ እናፈሳለን። ይህንን በመደጋገም ሁሉም እንቁላል እንዲወጡ እናደርጋለን። በዚህም መንገድ በቂ የሆነ የዳበረ እንቁላል ይኖረናል። ማራከብን በተመለከተ የደረሰ ተባዕት አሳ በማምጣት በፎጣ ካደረቅነው በኋላ በመግደል ከብልቱ ጀምሮ ሽቅብ እስከ ደረቱ ድረስ በሰላ ቢላዋ በመሰንጠቅና ደረቱ አካባቢ ወደ ግራና ወደ ቀኝ እንቆርጣለን። በመቀጠል የወንዴ ዘር ማከማቻውን በወረንጦ በማንሳት ንጹህና ደረቅ እቃ ውስጥ በማድረግ በመቀስ በትንንሹ በመቆራረጥና በቤተ ሙከራ ሙቀጫና ዘነዘና በመጠቀም በማላም ወደ ወተት ወደ መሰለ ፈሳሽነት እንቀይረዋለን። በዚህም ጊዜ ምንም አይነት ውሃ እንዲነካው አያስፈልግም። ምክንያቱም ውሃ ከነካው የወንዴ ዘሩ በህይወት መቆየት የሚችለው ለአንድ ደቂቃ ወይንም ለ60 ሴኮንድ ብቻ በመሆኑ ጥንቃቄ ወሳኝ ነው። ወደ ወተታማ ፈሳሽነት የተቀየረውን የወንዴ ዘር በመውሰድ ቀደም ብለን ባዘጋጀነው የዳበረ እንቁላል ላይ በማፍሰስ በዶሮ ላባ ወይንም በቀጭን እንጨት በጥንቃቄ እናገናኘዋለን። በደንብ ካዳረስን በኋላ ከቧንቧና ኬሚካል ይዘት ነጻ በሆነ የሐይቅ፣ የኩሬ፣ የወንዝ ውሃ በመጨመር በደንብ ዝግ ብለን እናማስለዋለን። ይህም የሚደረገው እንቁላሉ ከወንዴ ዘር ጋር ከተገናኘ በኋላ የመጣበቅ ባህሪ ስላለው ነው። ከዚያም ብዛት ያለውን ጸጉራም ስር ያለው ንጹህ የውሃ ሳር በመጠቀም የእንቁላሉና የወንዴ ዘሩ ውህድ ባለበት ሳህን ውስጥ በመንከር ስሩ ላይ እንዲጣበቅ ካደረግን በኋላ ንጹህና በቂ ኦክስጅን ባለበት ውሃ ውስጥ ለ24 ሰዓት በማቆየት ላርቫው እስኪፈለፈል እንጠብቃለን። ሀያ አራት ሰዓት ካለፈ በኋላ ሳሩን በማንሳት የመስታወት መርኢ ገንዳ ወለል ላይና የሳር ስር ላይ በመመልከት ላርቬዎቹን መመልከት ይቻላል። ካልሆነ ማርማ ቀለም ያለውን እንቁላል በመውሰድ በማይክሮስኮፕ በእንቁላል ውስጥ ያለውን እንቅስቃሴ ማየት በህይወት ያለውን ለመለየት የሚያስችል ሲሆን፣ ነጭ ሆኖ የሚታየው እንቁላል የሞተ መሆኑን ማስተዋል ያስፈልጋል። ከ48 ሰዓት በኋላ ሁሉም እንቁላል በመፈልፈል ቢጫ መልክ በመያዝ የእንቁላሉ አስኳል ከጥርቅም ምግብ ጋር በውሃ ላይ እየዋኙ ይገኛሉ። ከ72 ሰዓት በኋላ የጥርቅም ምግቡ መጠን እያነሰ የላርባውን መልክ ወደ ጥቁርነት እየተቀየረ ይመጣል። በዚህ ጊዜ በመስታወት መሪ ገንዳ ላይ ሁለት ጥንድ ጢም ወይንም ባርብል ላርባው ላይ መመልከት ይቻላል። ከ96 ሰዓታት በኋላ ላርባው ጥርቅም ምግቡን ስለሚጨርስ ተጨማሪ ምግብ ያስፈልገዋል። በዚህም ወቅት ህይወት ያለው ምግብ የሚመገብ በመሆኑ ድንጋይ ለበስ ረቂቅ የውሃ ውስጥ ነፍሳት ይመገባል። ለዚህም በሰው ሰራሽ ዘዴ የጨዋማ ውሃ ድንጋይ ለበስ ረቂቅ የውሃ ውስጥ ነፍሳትን በማስፈልፈል ምገባ ያስፈልገዋል።